ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዛሬ እንደምታዩት ወደ 70 ገደማ የፖለቲካ ፓርቲዎች አመራሮች ተሰብስበዋል። ዛሬ በሚቀጥለው ውይይት ሐሳብ የተቀያየረ መስነት ምናልባት ወደ 5 ወደ 6 ዝቅ እንደሚሆን ይተስፋረካል።
ጠቅላይ ሚኒስትር አብይ አህመድ ናቸው በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎችን ሰብስበው ለሚቀጥለው ምርጫ እንዲዘጋጁ ጥሪ ባቀረቡበት መድረክ ከተናገሩት የወሰድነው ነው።
ይሄንን እንደገና ወደ አንድ መስመር መከተት ቀላል ጨዋታ ነው። ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው። ከወታደራዊ ከደህንነቱ ከምኑ ትምህርት ጀስ ምርጫ ቦርድ የህግ ስርዓቱ በደንብ ጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማን ነው የሚዳኘው? ያን ለመዳኘት ጠንካራ የሆነ ነፃ የሆነ ፍርድ ቤት ያስፈልጋል። እነኚህን ሁሉ አደራጅተን እንጨርሳለን ነው የዛ ጊዜ።
አሁን ደግሞ የአርበኞች ግንቦት ሰባቱ ሊቀመንበር ፕሮፌሰር ብርሃኑ ነጋን የሰማችሁት። የሙሉ ዘገባው ዝርዝር በእለቱ አብይ ርዕስ ይቀርባል።
ሰላም ልጣይ ነውና ሎንደን ነውን ሰላም ማሳት ብራንታችሁ ታው ወላ ለምንላለን ለምን ቆይ
በባህር ዳር ለወጣቶች የሰላም እንዲመጣ ወይም ሰላም እንዲደረግ ተማጽኖ ካሰሙናቶች አንዷን የሰማችሁት። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ እንመለሳለን።
ከምሽቱ ዜና መካከል ደግሞ የባቡር ትኬት ሽያጭ ያጭበረበሩ ቻይናውያን ኬንያ ውስጥ ታሰሩ፣ የትግራይ ብሔራዊ ክልላዊ መንግስት 3000 በላይ የህግ ታራሚዎችን በይቅርታ ፈታ፣ ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ ሊገቡ ያተፈሰፉ ስደተኞች አይገባትም ሲሉ ዛቱ የሚሉ ይገኙባቸዋል።
በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ ሌሎች ቅንብሮችንም በሁለተኛው አጋማሽ ይዘን እንቀርባለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከወቅታዊ ዘገባዎችና ቅንብሮች ጋር ከዛሬ ህዳር 18 2011 ዓመተ ምህረት ስርጭት ጋር አስተናጋጆች አሉ አከበደና
አዲሱ አበበነን። ንጉሱ ታምሬ ፕሮግራሙን ያቀናብራል። የቴክኒክ መሐንዲሳችን ደግሞ
ኦድሬስ ሪገስ ነው። እስከ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና።
በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ከፓርቲዎቹ መሪዎቹ ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣዩ ምርጫ ከዚያ በፊት ቁጥራቸው ወደ 5 እና 6 ዝቅ እንደሚል ተስፋቸውን ገልጠዋል። ለቀጣዩ ምርጫ ነጻና ፍትሃዊ መሆን የሚያስፈልጉ ዝግጅቶች ከጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችልም የገለጡበት ደግሞ ተፎካካሪ ፓርቲዎች ናቸው። በጠቅላይ ሚኒስትር ጽህፈት ቤት የተካሄደውን ውይይት ቪኦኤ ተከታትሏል። በመጽሔት ዝግጅት ዘገባ እናቀርባለን።
የባቡር ትኬት ሽያጭ አጭበርብረዋል የተባሉ 3 ቻይናውያን በኬንያ ፖሊስ ቁጥጥር ስር ውለዋል። ቻይናውያኑ ኬንያ ውስጥ የመንገድና ድልድይ ግንባታ ተቋራጭ የበላይ ኃላፊዎች መሆናቸውም ታውቋል። ባለፈው አርብ በቁጥጥር ስር የዋሉት ቻይናውያን ለመርማሪዎች ጉቦ ሊያቀብሉ ወይም ሊያበሉ ሞክረዋል በመባልም ዛሬ ፍርድ ቤት ቀርበው የዋስ መብት ቢጠይቁም ተከልክለዋል። በኬንያ ያለው የቻይና ኤምባሲ በበኩሉ የፍርዱን ሂደት እየተከታተለ መሆኑን ገልጧል። ገልሞ ዳዊት ተጨማሪ አድርሶናል።
ሊ ጄን እና ሊ ሺያዎ የኬንያ ምድር ባቡር የበላይ ጥበቃ ኃላፊዎች ሲሆኑ፣ 3ኛው ተጠርጣሪ ተርጓሚያቸው ሱንሽን ሁሉም የቻይና መንገድና ድልድይ ግንባታ ተቋራጭ ሰራተኞች መሆናቸው ታውቋል። ከ3ቱ ቻይናውያን ጋር 4 የኬንያ ዜጎች በባቡር ትኬት ሽያጭ ምዝበራ ተጠርጥረው በኬንያ የወደብ ከተማ ሞምባሳ መታሰራቸው ታውቋል። የኬንያ ጸረ ሙስና ኮሚሽን እንዳስታወቀው የትኬት ሽያጭ ምዝበራው በድረገጽ በሚሰጠው የሽያጭ አገልግሎት አማካይነት የተከናወነ ነው። እስካሁን የተመዘበረው ገንዘብ መጠን ባይታወቅም ፖሊስ ተጠርጣሪዎቹ በ10 ሺዎች የሚገመት ዶላር ሳይመዘብሩ እንዳልቀረ ገልጸዋል። የሞምባሳ ናይሮቢ ምድር ባቡርን የሚቆጣጠረው አፍሪካ ስታር የምድር ባቡር አስተዳደር አገልግሎት ለፖሊስ አስፈላጊውን መረጃ በመስጠት እየተባበርኩ ነኝ ሲል ገልጸዋል። ኩባንያው ጥፋቱን አድርሰዋል ተብለው የተጠረጠሩ ግለሰቦችን ከስራቸው እንዳገዳቸው፣ በተጨማሪም የአስተዳደር ቁጥጥር እያደረገ መሆኑን አስታውቋል። ተጠርጣሪዎቹ ለፖሊስ ሙሉ ትብብር እንዲያደርጉ፣ አጥፊ ሆነው ከተገኙም በሀገሪቱ ሕግ ይጠየቁ ሲል ዛሬ መግለጫ አውጥቷል። ከዚህም በተጨማሪ ተጠርጣሪዎቹ ቻይናውያን ወንጀሉን የሚመረምሩ የኬንያ ፖሊስ አባላትን በጉቦ ለመደለል መሞከራቸውን ፖሊስ አስታውቋል። ስታር የተባለው የኬንያ ጋዜጣ ቻይናውያኑ ለመርማሪ ፖሊሶች ወደ 5000 አሜሪካን ዶላር ጉቦ ሊሰጡ እንደነበር አጋልጧል። በኬንያ የቻይና ኤምባሲ በበኩሉ ጉዳዩን እየተከታተለ መሆኑንና በቁጥጥር ያዋሉ ቻይናውያንን ሁኔታ እንዲያጣሩ ሰራተኞችን ወደ ሞምባሳ መላኩን ገልጿል። ኤምባሲው የኬንያ ንግድ እንደሚያከብር ሁሉ በኬንያ የሚንቀሳቀሱ የቻይና ኩባንያዎች በተመሳሳይ ለሕግ ተገዥ እንዲሆኑ ጠይቋል። ዘንግ ጋንግ በኬንያ የቻይና ኤምባሲ ቃል አቀባይ ናቸው። ሚስተር ዘንግ ተጠርጣሪዎቹ ለፖሊስ ጉቦ ሊሰጡ ተይዘው ፍርድ ቤት እንደቀረቡም አክለው ገልጸዋል። ዛሬ በኬንያዋ ወደብ ከተማ ሞምባሳ ፍርድ ቤት ቀርበው የነበሩት ቻይናውያን የዋስ መብት እንዲፈቀድላቸው ቢጠይቁም ዳኛው ጥያቄያቸውን ውድቅ አድርገው በእስር እንዲቆዩና የፊታችን አርብ ህዳር 21 2011 ዓ.ም ለችሎት እንዲቀርቡ ወስነዋል። የሞምባሳ ናይሮቢ ባቡር መስመር በግንቦት 2017 ነበር በ3.5 ቢሊዮን ዶላር በላይ ወጪ ተገንብቶ በይፋ የተመረቀው። የባቡር መስመሩ ኬንያ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ በትልቅ ወጪ የገነባችው መሰረተ ልማት ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለተገባው እናመሰግናለን። የትግራይ ብሔራዊ ክልላዊ መንግስት 3231 የህግ ታራሚዎች በይቅርታ እንዲፈቱ ወሰነ። የክልሉ መንግስት በይቅርታ እንዲፈቱ የወሰንኩት በመረሚያ ቤቶች ያለ የወጣት ኃይል በስራ ላይ እንዲውል በማቀር ነው ብሏል። የይቅርታ ህግ የሚያሟሉ ደግሞ በዛሬው ዕለት እንደሚፈቱ ተወስኗል። ሙልጌታ ጽባ ዘገባ ልኳል።
በትግራይ ክልል መንግስት በይቅርታ ሊፈቱ የተወሰነላቸው ታራሚዎች በማረሚያ ቤት በቆዩበት ጊዜ ስነ ስርዓታቸውን የጠበቁ በወንጀላቸው የተጸጸቱ ናቸው ብለዋል። የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው ምትኩ በዛሬው ዕለት በሰጡት መግለጫ በዚህ መሰረት የይቅርታ ህግ ያሟሉ 3231 ታራሚዎች በይቅርታ እንዲፈቱ የትግራይ ክልል መንግስት ስራ አስፈጻሚ ኮሚቴ መወሰኑን ተናግሯል።
ዋና ታርጌቱ ተንጸዘሎ ኃይልና መንሰያ
ዋና ዓላማው በማረሚያ ቤት ያለው የወጣት ኃይል በስራ የሚውልበት እድል ለመፍጠር ነው። ሁሉም ወደ ስራ እንዲገባ እድል የሚሰጥ አዲስ መመሪያ ቀድሞ ተዘጋጅቷል። በዛሬው ዕለትም የይቅርታ ቦርድ ያስገባውን የትግራይ ክልል ስራ አስፈጻሚ ኮሚቴ በሙሉ ድምጽ አጽድቋል። በዚህም 3231 ታራሚዎች በይቅርታ እንዲፈቱ ተወስኗል ነው ያሉት። ይቅርታ ከተደረገላቸው ታራሚዎች 72ቱ ሴቶች ናቸው። በቅርብ ጊዜ የወጣው የይቅርታ መመሪያ ታራሚዎች በይቅርታ እንዲፈቱ ሰፊ እድል የሰጠ ነው ያሉት አቶ ተኪው ካሁን በፊት በይቅርታ በአንድ ጊዜ ከተፈቱ ታራሚዎች ያሁኑ በቁጥር የበዛ ነው ብለዋል። በዛሬው ዕለት ይቅርታ የተደረገላቸው ታራሚዎች ከህዳር 22 2011 ዓ.ም ጀምሮ ይፈታሉ ብለዋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙልጌታና አመሰግናለን። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ማምሻው ላይ በአንድ የፖለቲካ ዘመቻ ላይ ለደጋፊዎቻቸው ባሰሙት ቃል አስተዳደራቸው ወዲህ ወደ ዩናይትድ ስቴትስ እያመሩ ያሉ የማዕከላዊ አሜሪካ ፍልሰተኞችን ለመቀበል ፈቃደኛ አለመሆኑን አስታወቁ። ፕሬዚዳንት ትራምፕ ሚሲሲፒ ውስጥ ባሰሙት በዚህ የምርጫ ቅስቀሳ ንግግር ወደ ድንበሩ በመገስገስ ላይ ላሉት ህገወጥ ከሰሜን አሜሪካ ወና ከመካከለኛው አሜሪካ የመጡ ሰዎች ጉዞና ለህግ ተላላፊዎች ግልጽና ቀላል መልእክት አስተላልፈናል ብለው ቀኝ ኋላ ዙሩ፣ ተመለሱ፣ አናስገባችሁም ሲሉ አስጠንቅቀዋል። ይህ የፕሬዚዳንት ትራምፕ ንግግር የተሰማው የዩናይትድ ስቴትስዋን ሳንዲያጎ ከተማ ከሜክሲኮዋ ቲዩዋና በሚል ያየው የሳን ዩዲሮ ድንበር ላይ ግጭት በተፈጠረ ማግስት መሆኑ ነው።
በመጨረሻም የዩክራይን የግድየለሽነት ሥራ ከመስራት መታቀብ እንዳለባት የሩሲያዋ ፕሬዝዳንት ቭላዲሚር ፑቲን አስጠነቀቁ። ይህ የፕሬዝዳንት ቭላዲሚር ማስጠንቀቂያ የተሰማው የዩክራይን ፕሬዝዳንት ፔትሮ ፖሮሼንኮ ከሩሲያ ጋር ፍጥጫ በተገባበት የዩክራይን ክልል ላይ የአስቸኳይ ጊዜ አዋጅ እንዲጣል ያቀረቡትን ጥያቄ ምክር ቤቱ ካጸደቀላቸው በኋላ ነው። ዩክሬን ይህን እርምጃ የወሰደችው ደግሞ ሩሲያ 3 የዩክሬንን መርከቦችና ሰራተኞቻቸውን ጥቁር ባህር ላይ ማገቷን ተከትሎ ነው። የዩክሬን አስቸኳይ ጊዜ አዋጅ የተጣለው ከአገሪቱ 27 ክልሎች በ10ሩ ላይ ሲሆን ተግባራዊነቱም ከነገ ረቡዕ ጀምሮ የጸና ይሆናል። በሞስኮና በኪየቭ መካከል ቀውስ ከተፈጠረበት እንደ አውሮፓ አቆጣጠር ከ2014 ዓመተ ምህረት ወዲህ የዩክሬን መንግስት ይህን አይነት እርምጃ ሲወስድ ያሁኑ የመጀመሪያ መሆኑ ነው። ፕሬዚዳንት ፖሮሼንኮ ሲናገሩም አዋጁ የዩክሬንን የመከላከያ አቅም ያጠናክራል ብለዋል። አድማጮች ለሰዓቱ ያለን ዜና በዚህ አበቃ።
ክብራትና ኩራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲስ አበበንን በአለም ዜና ፕሮግራሙን ጀምረናል። በ19 እና በ25 ሜትር ባንዶች አጭር ሞገድ እስከ 4 ሰዓት ይቀጥላል። አብራችሁን ወደ ቀዳሚው የዕለቱ አብይ ርዕስ ከመላፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ
ከጠቅላይ ሚኒስትሩ አካባቢ ቅምጥ የነበሩ የሃይማኖት አባሎች የጠሩ ጥሪ ተደረገላቸው። ኢትዮጵያውያን ሁሉ ኢትዮጵያውያን በሙሉ እነሱ በሙሉ ወደዛም መቅረብ አልቻሉም። ለሰዓታት ነው በውጭ ሲንገላቱ የነበሩት።
በመላው ዓለም የኢትዮጵያውያንና ትውልደ ኢትዮጵያውያን ህብረት የተባለውን ቡድን ተወክለው አቶ ስዩም ሀብተማርያም ናቸው ይሄን ያሉ ነው።
አጥገቡን ተብለው የተነጠቁ ሰዎችን እኔ በሩትሌ እንደ አስተባባሪ ኮሚቴው ሰብሳቢና እንደ ቆንስላ ጽህፈት ቤቱ ኃላፊ በእናንተ በኩል ይቅርታ መጠየቅ ፈልጋለሁ።
አቶ ምህረት አብ ደግሞ በጀርመን የፍራንክፈርት ጄኔራል ቆንስላ ጽህፈት ቤት ኃላፊ ናቸው።
በመጀመሪያ መድረክ እንደ መነሻ መድረክ ተደርጎ ሲወሰድ ከነ ውስን ችግሮቹም ቢሆን ውጤታማና ጥሩ ጅምር ነው ብሎ ማየት የሚያስፈልግ ይመስለኛል። በተሟላ መልኩ ለማየት ቅሬታዎቹ ላይ ብቻ ከማጥቆር
በጀርመን የኢትዮጵያ አምባሳደር ኩማ ደምክሳ ናቸው። እኚህኛው ደግሞ አድማጮች ይልቁንም ሁለቱ ኋላ ላይ እየሰማችኋቸው በሁለተኛው አጋማሽ በሚቀርበው ቀደም ላለው የአቶ ስዩም ቡድን ለሰጠው ላቀረበው ጥያቄ ምላሽ ይሰጣሉ። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
ቀደም ሲል በዜናው እንደገለጽ ነው በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ሲያበቁ ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ ከቀጣዩ ምርጫ በፊት ቁጥራቸው ወደ 5 እና 6 ዝቅ እንደሚል ተስፋቸውንም ገልጠዋል። ለቀጣዩ ምርጫ ነጻና ፍትሃዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጡት ደግሞ ተፎካካሪ ፓርቲዎች ናቸው። በጠቅላይ ሚኒስትሩ ጽህፈት ቤት የተካሄደውን ውይይት የአዲስ አበባ ዘጋቢያችን እስክንድር ፍሬ ተከታትሏል። ይህን ዘግቧል።
የዛሬው ውይይት አንዳንድ ሁኔታዎች በእንጥልጥል ላይ ባሉበት ወቅት የተካሄደ ነው። የመነሻ ጽሑፍ ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለተቃዋሚ ፓርቲ መሪዎች ሲናገሩ ይህንን አንጸባርቀዋል። እሳቸው እንዳሉት በውጭ ሀገራት ሲንቀሳቀሱ የነበሩትንና በቅርቡ የተመለሱትን ጨምሮ በውይይቱ የተሳተፉት ተቃዋሚ ፓርቲዎች ወደ 70 ይጠጋሉ። እንደዚህ በተበታተነ ሁኔታ ከሚንቀሳቀሱ ፓርቲዎች ጋር መወያየትም ሆነ በመርጫ መሳተፍ የሚኖረው አሉታዊ ጎን በጠቅላይ ሚኒስትሩ ተብራርቷል። ቀዳሚ መልእክታቸውም ግንባር እየፈጠሩና እየተዋሃዱ ቁጥራቸውን በመቀነስ እንዲጠናከሩ የሚጠይቅ ነበር።
ዛሬ እንደምታዩት ወደ 70 ገደማ የፖለቲካ ፓርቲዎች አመራሮች ተሰብስበዋል። ዛሬ በሚቀጥለው ውይይት ሐሳብ የተቀያየረ መስነድ ምናልባት ወደ 5 ወደ 6 ዝቅ እንደ ይሆናል በተስፋ አደርጋለሁ። 70 ፓርቲ 70 ቢሮ ማዘጋጀት 70 ፋይናንስ ማገዝ በብዙ መልኩ ሁሉ ቢቀር 70 የምርጫ ምልክት ማዘጋጀት ራስ ችግር የሚያዋጣም አይደለም። እዚህ ጋር የሚሰራው የተቀራረበ ሐሳብ ያለን በመቻቻል መሰብሰብ ነው። ተስፋም አደርገው አንድ ህፃን ሲወለድ ያለው የአጥንት ቁጥር ካደገ በኋላ ካለው ይበዛል። ሲበዛ ብዙ ቁጥር ያለው አጥንት ይዞ ይወለዳል። ብዙ ቁጥር አጥንት ያለው ህፃን በእግሩ መቆም አይችልም፣ አንስቶ መጉረስ አይችልም፣ መራመድ አይችልም። ሲቆጠር ግን የአጥንቱ ብዛት እያደገ ሲሄድ ካለው ይበልጣል። እያደገ ሲሄድ አጥንት እየተሰበሰበ እየጠነከረ ሲሄድ በእግሩ ይቆማል፣ ይራመዳል፣ ይበላል። ልክ እንደ አጥንት በተቀራረበ ሐሳብ ወደ ገዢም ወደ ተፎካካሪም ሰብሰብ ብለን ጀኒ የሆነ ፖለቲካ ኢትዮጵያ ውስጥ እንዲጀመር ማድረግ ይኖርብናል።
በዚህ ርዕስ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎችም ሐሳቡን እንደሚጋሩት ገልጸዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከነዚህ አንዱ ናቸው።
እንደሚባለው 70 ፖለቲካ ፓርቲዎች በተባለ የዚያን ያህል አቅም አገሪቷ አሁን አላት ብዬ አላምንም። ያሉት ሰብሰብ ብለው ተጋግዘው ጠንካራ ፖለቲካ ማካሄድ አንዱ ነው። ሌላው ደግሞ ህዝቡን ውዥንብር ውስጥ መክተት ነው። የአንዱ ፓርቲ አላማ ከሌለኛው እንደሚሄድ ላይ ምንም አይታወቅም። ሁሉም በየተራው በየከተማው እየሄደ ስብሰባ ሲጠራ ሁሉም ሊበራል ዲሞክራሲ ነው ሊበራል ዲሞክራሲ ነው የሚል 50 ፓርቲ ካለ ለምንድን ነው አሁን ከለይቶ እንዲደግፍ የምትፈልገው? ይሄ እኔ እንደውም ሰማይ ህዝቡን ያወናበል ነው የፓርቲዎችን ቁጥር እንዳበዛ መጣ። ስለዚህ ይሄ መሰብሰብ እንዳለበት ይቻላል ነው ያልከኝ። እኔ እነነ በኩሌ
በተለይ አሁን ምርጫው አንድ አመት ከስድስት ወር ነው የቀረውና ፕሮፌሰር ፓርቲዎች ተሰባስበው ለዛ ድግስ ማድረግ ይችላሉ የሚሆን ነገር ነው።
ለአንዳንዶቻችን ይሄ ችግር አይደለም። አንደኛ በህዝብ ውስጥ ፓርቲዎቻችንን ያስተዋወቅ ነው ባለችው አቀዳዳ እየተጠቀመ በተለይ የምርጫዎቹ ጊዜ ሲደርሱ ያስተዋወቅናለን። ለኛ ከእንግዲህ ወዲህ አቅሙ ገንዘቡ ኖሮ እጮቹን በየቦታው ተዘጋጅቶ የሚለው ጋር መሄድ እንጂ በየነም የማራው ፓርቲ ምንድነው የሚለው ይሄን ያህል ብዙ አሳስበንም ማለት ነው። ግን ጀማሪ ሆኑ ስደት ላይ ቆዩት የሚሉት አለ። ያም ሆኖ የጊዜ ጉዳይ ሲነሳ እኛ ይሄ አምስት ዙር ሆኖ ካልተገኘ ምን እንትንም የለንም። ምህዳሩ ተደራድሮ ተማምነናል በሚቀጥለው ምርጫ አንጨቃጨቅም ወይ አንቀበልም ብሎ አንዱ ሌላው የሚያጥላላ የሚቋቋመው መንግስት ታማኝነት የሚያጣ እንዳይሆን ነው እኛ የምንፈልገው። ስለዚህ እኛ ወለተመትም ባንደመትም ፈልገው ልረዘም ብቻ ብዙ አሳስበን ማለት ነው።
እናም ሌላው በእንጥልጥል ላይ ያለ ጉዳይ ምርጫው በተያዘለት የጊዜ ሰሌዳ የመካሄዱ ጥያቄ ነው። ቀጣዩን ምርጫ ፍጹም ነጻና ፍትሃዊ ለማድረግ ዝግጁ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህን ዲስካካ ደግሞ እሳቸው እንዳረጋገጡት ምርጫ ቦርድ እንደገና ይዋቀራል አስፈላጊ የህግ ማሻሻያዎችም ይደረጋሉ። ጠቅላይ ሚኒስትሩ ያሉትን ለማጠቃለል ምርጫውን ነጻና ፍትሃዊ ለማድረግ የሚያስችል ምህዳር የመፍጠር ስራ ይሰራል። ተያይዞ እየተነሳ ያለው ጥያቄ ግን እነዚህ ሁሉ ዝግጅቶች ከምርጫው በፊት ይጠናቀቃሉ ወይ የሚለው ነው። ያርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ የሚያብራሩትም ሰፊ ስራ እንደሚጠበቅ ነው።
በጣም ብዙ ስራዎች ናቸው የሚሰሩት። በጣም ብዙ ተቋሞች ሪፎርምድ መሆን አለባቸው። የፖለቲካ ፓርቲዎች እንደገና በብዙ መልክ በአዲስ መልክ መዋቀር አለባቸው። ዛሬ ሲወራ የሰማውቆ 3 4 ፓርቲ ካልሆነ እንደው ዝም ብለ 89 ፓርቲ ባለበት ወነተኛ ዲሞክራሲ አይደል። ይሄንን እንደገና ወደ አንድ መስመር መክተት ቀላል ጨዋታ አይደል። ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው። ከወታደራው ከደህንነቱ ከምኑ ትኖት ጀስ ምርጫ ቦርድ የህግ ስርዓቱ በደንብ ጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማን ነው የሚዳኘው? ያን ለመዳኘት ጠንካራ የሆነ ነጻ የሆነ ፍርድ ቤት ያስፈልጋል። እነኚህን ሁሉ አደራጅተን እንጨርሳለን ነው ይበዛ ግን እነኚህን ሁሉ አደራጅተን ጨርሰን ምን አረጋው ሆነስተዩ ለምንድን ነው ጥያቄው በዛ ቀን መሆን አለበት የሚለው ነው መሆን ያለበት። እና በጣም አስፈላጊው ነገር የሚደረገው ምርጫ ነጻና ፍትሃዊ መሆኑን እናረጋግጥ።
እንግዲህ ሁለት አይነት ነገር ነው ያለው። አንደኛ በህገ መንግስቱ ማቀፍ ውስጥ ሊሻሻሉ የሚችሉ ወይ የሚደረጉ ዝግጅቶች፣ አንዱ ደግሞ ህገ መንግስቱን እስከመሻሻል የሚደርሱ የሚል አለ። ሁለቱም ተሟልተው እንዲገኙ ነው የእናንተ እምነት? ከምርጫው በፊት
አይደለም። ፖለቲካ ድርጅት ከፖለቲካ ድርጅት ሊለያይ ይችላል። የኔን እምነት ብትጠይቀኝ ዶክተር አብይ ያቀረባቸውን 3 ፌዞች መጀመሪያ የሚለው የተረጋጋ ሰላም፣ ማንኛውም ሰው የትም ቦታ በነጻነት ሄዶ ሐሳቡን የሚገልጽበት ማደራጀት የሚችልበት የፖለቲካ ድባብ እንፍጠር። ያ የመጀመሪያው ፌዝ። ይሄ ሁሉም ማምኖ ሁሉም ተስማምቶ ሁሉም ፈርሞበት ካሁን በኋላ ፖለቲካችን እናካሄደው በዚህ መልኩ በሰላማዊ መንገድ ነው። ማንንም የትም ሄዶ ማደራጀት መንቀሳቀስ ይችላል። በዛ መልኩ አስተካከለ የመጀመሪያ ስራ ተስማማል። ሁለተኛው ስራ ከዛ በኋላ የሚከተለው ምርጫ ነጻና ፍትሃዊ እንዲሆን የሚያስፈልጉት ነገሮች እንስራ። ሁለተኛው ፌዝ የተባለው በዛ ፌዝ ላይ አሁን ባለው ህገ መንግስት ውስጥ ነጻና ፍትሃዊ ለማድረግ አስፈልጊ የሆኑ እዛ ምርጫ አስፈልጊ የሆኑ አንቀጾች ካሉ እንወያይበትና እንቀይሩ። ግን በጣም ብዙ ስሜቶችን ሊነኩ የሚችሉ ጉዳዮች እዚህ ኮንስቲቱሽን ውስጥ ካሉ እሱን በውይይት ደረጃ እንወያይበት። ግን ቀስ ብለን ለጅትነት የሆነ የተመረጠ መንግስት ካለ በኋላ ቀስ ብለን ደረጃ በደረጃ እንየው
ከምርጫው በኋላ።
ሶ በጣም ጁዲሽስ የሆነ በጣም ኬርፉል የታሰበበት አፕሮች ነው። ጥሩ ይመስለኛል። ይሄንን እንግዲህ ለሁሉም የፖለቲካ ድርጅቶች ውስጥ መሸጥ እና እንትን ማድረግ ራሱን የቻለ ስራ ነው። ስራችን ከዛሬ ጀምሮ እሱ ነው የሚሆነው።
ገዢው ፓርቲ ኢህአዴግ እስካሁን የምርጫው የጊዜ ሰሌዳ ሊቀየር በመቻሉ ድል ላይ ግልጽ ያለ አቋም አላንጸባረቀም። የጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያም የቀረውን ጊዜ በአግባቡ በመጠቀም ላይ ማተኮሩ ነው የታየው።
አንድ አመት ከምናምን አለን። ባለን ጊዜ ውስጥ እየተግባባን ዲሞክራሲያዊ ምርጫ ለማድረግ መትጋት። ዲሞክራሲያዊ ምርጫ ካልሆነ ፖስት ኢሌክሽን በለመድነው መሰረት ግጭት ከተፈጠረና የአንድ ሰውም ህይወት ከጠፋ መልሶ ከዜሮ መጀመራችን አይቀርም። ለዛ ለጠፋው ህይወት ተጠያቂው እንትና ነው የጻፈው እንትና አሸባሪ ነው ማለታችን አይቀርም። ህግና ወጣታችን አይቀርም እና አባር ማለታችን አይቀርም። ወለድ ጫታ ስንገባ ተመልሰን ዜሮ ስለምንገባ ፖስት ኢሌክሽን ችግር እንዳይፈጠር ከወዲሁ እየተመካከሩና እንከን አልባ ነገር ለመፍጠር ቢያንስ የሚያግባባ ነገር ለመፍጠር መስራት ይኖርብናል።
ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው እንዳብራሩት ውይይቱ በሶስት ደረጃዎች የሚካሄድ ነው። እሳቸው እንዳሉት የመጀመሪያውና የዛሬው መድረኩን መክፈት ነው። ሁለተኛውና በቀጣይ የሚካሄደው ደግሞ በዲሞክራሲ ተቋማትና በዲሞክራሲ ባህል ግንባታ ላይ የሚያተኩር ይሆናል። በዘላቂና የተረጋጋ የፖለቲካ ስርዓት ግንባታ ላይ የሚያተኩር ውይይት ደግሞ በሶስተኛነት እንደሚካሄድ ተቆመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድር እንደዘገባው እናመሰግናለን። ተከታዩ ወደ ባህር ዳር የሚወስድን ይሆናል። ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በገዛ ፈቃዳቸው የተሰባሰቡ የሰላም እናቶች የሚል ቁልምጫ ተሰጥቷቸዋል። ሰሞኑን በባህር ዳር ከተማ በመገኘት ለአዲስ አበባና ለባህር ዳር ከተማ ወጣቶች ስለ ሰላም ሰብከዋል። የሰላም እናቶች በመድረኩ ባስተላለፉት መልእክትም በሰላም ጦት የመጀመሪያዎቹ ተጎጂዎች እናቶች ናቸው ካሉ በኋላ የወለድነው ሰላምን ልንንከባከበው ይገባል፣ ለዚህም ሁሉ ኢትዮጵያውያን የበኩላቸውን ድርሻ ሊወጡ ይገባል ብለዋል። አስቴር ምስጋናው ናት ያጠናቀረችው ነው።
በባህር ዳር ከተማ ክልል ምክር ቤት አዳራሽ ውስጥ የአዲስ አበባና የባህር ዳር ከተማ ወጣቶች አንድነታቸውንና ወንድማማችነታቸውን በፍቅር ገመድ ለመገመድ በታቀደው የውይይት መድረክ ላይ ነበር እናቶች ሰላም ሰላም እያሉ የተማጽኖ ድምጽ ያሰሙት። በእናቶች ተማጽኖ ልቡ ያልተሰበረ ወጣትም አልነበረም። በአዳራሹ ውስጥ
ያን ፋሚሊ ሲቲቶ ስልጣኑ እንደምታሸጋግሩ እናቃለን። ሰላም ግን እኛን ትጎዳናለችና ሁላችንም እንበረታ። ሰላም ምጥ ላይ ነውና የወለድነውን ሰላም ታሳድጋላችሁ እያለ ነው። ሰው ሆነ ሰላም እንሆናለን። ሰው ሆነ ሰላም እንሆናለን። የአዲስ አበባ ወጣት፣ የባህር ዳር ወጣት፣ እነዚህ በሞላ ባለስልጣኖች አጠገባችን እያለጣናለ ሴቶቻችን ወዳጉትን አገር ተረከቡትን ፌስቡክን እናጥፋው። ፌስቡክ እያጋጨን ኢትዮጵያ
እነዚህ እናቶች የሰላም ሐዋርያ እናቶች ናቸው። ከዘጠኙ ክልሎችና ከሁለት ከተማ አስተዳደሮችም የተውጣጡ ናቸው። ያገናኛቸው ደግሞ በቅርቡ በሀገሪቱ እዚህም እዚያም የሚሰማው ግጭትና በጥብጥ ነው። በጥብጡ የሚሞቱ ወጣቶች ያስከፋቸዋል። ቤት ንብረታቸውን ጥለው የሚሰደዱ ህፃናትና እናቶች ያንገበግቧቸዋል። በዚህም ሁሉም እናቶች በበጎ ፍቃደኝነት በሀገሪቱ በሁሉም ቦታዎች ተዘዋውረው ስለ ሰላም ለመስበክ ለሰላም ሚኒስቴር ጥያቄያቸውን ያቀርባሉ። የሰላም ሚኒስቴርም የተቋቋመበት አላማ ይኸው በመሆኑ ሁኔታዎችን አመቻችቶ ልኮናል ይላሉ ወይዘሮ አሊፊያ የሱፍ።
አሁን ትልቁ ነገር ወጣቶች እየተገዳደሉ ብቻም አይደለም፣ በጣም አሰቃቂ ግድያ እየተገደሉ ነው። እነሱ በሚሞቱበት ሰዓትም እናት ተጎጂ ናት። እድሜ ልኳን እያዘነች ነው የምትኖረው እናት። ሁለተኛ ችግሩ ከተፈጠረ በኋላ ሰላም ከደፈረሰ በኋላ የምትጠቃዋ እናት ናት። የሰው ልጅ በመሆኗ ይሄ አፈር ለባሽ የሆነ ገላ እንኳን ይደፈራል፣ ያደሩበት ማህፀን ይደፈራል፣ የጠቡት ጡት ይነከሳል። ስለዚህ እኛ መንግስትም ሁኔታዎች ምቹ ሁኔታዎች ስላሉ ጥያቄ ባለበት ቦታ በስነ ስርዓት ጥያቄ መጠየቅ እያለ መገዳደሉ፣ መደማማቱ፣ መጠላላቱ ይቁም የምትሏን እቺን ነገር ይዘን ብንነሳ የምትሏን ሀሳብ ፒስ ሚኒስትርም ደገፈን። የተቋቋመውም ለዚህ ነው እና በዚህ ላይ ደግሞ በየክልሉ ተጽዕኖ ፈጣሪ ሆኑት እኛም የምናውቃቸውን እየጠቆምን ማለት ነው። በታሪካቸው የምናውቃቸው ለምሳሌ ዛሬ ነው የኢትዮጵያ ፕሬዝዳንት ያገኘችው፣ ግን ለ21 ቀን በፕሬዝዳንትነት ወንዶች እዛው ተፋጆ ጨርሱና ኑ ብለው የመጡ እናትኛ ውስጥ አለ። እሳቸውም እንዲመጡ እየጠቆምን ይሄ ነገር የአጠቃላያችን ሀሳብ ሆነ ማለት ነው።
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የሰላም እናቶች ተንበርክከው በእንባ ሲማጸኑ በመንበርከክ ውስጥ ታላቅ ይቅርታ፣ በእንባ ውስጥ ታላቅ ምህረት መኖሩን ልብ ልንል ይገባል ሲሉም ተናግረዋል።
እናቶቻችን አሁን መድረክ ላይ ሲንበረከኩ ባለፈው ጊዜ በደቡብ ክልል ወንድም ለወንድም ሊጋደል ሲሯሯጥ አባቶች ተንበርክከው ህይወትን እንዴት እንዳዳኑ አይታችኋል አይደለ? በመንበርከክ ውስጥ ያለው ፍቅር ማሸነፍ መሸነፍ ሳይሆን በመሸነፍ ውስጥ ያለው መንበርከክ የሚያመጣውን ህይወት የሚያተርፈውን ሞት። ስለዚህ የባህር ዳር ወጣቶች፣ የሸገር የአዲስ አበባ ወጣቶች ዛሬ ያደሙ እናቶቻችን ተንበርክከው አደራ ሰጥተውናል። አባቶቻችን በእያንዳንዱ የአዲስ አበባ የኢትዮጵያ ድንበር ላይ ሞቶ ሀገሪቱን አሰረክቦናል። እኛ ደግሞ ዛሬ ቆመን የማይወጣውን ተራራ በመውጣት የማይወረደው ሸለቆ በመውረድ የኢትዮጵያን አንድነት በመጠበቅ ከኢትዮጵያ አልፈን አባቶቻችን እንደገነቧት አፍሪካን እንደገና ሊገነባት አባቶቻችን ያቆሙትን ሐውልት ለቀጣይ ትውልድ እንዲተላለፍ ዛሬ ያለን ወጣቶች ባለዳዎች ነን።
የቅዱስ ጊዮርጊስ የስፖርት ክለብ አስጨፋሪ የእናቶች ተማጽኖ ስሜታዊ እንዳደረገው ይናገራል።
ስሜ ይድረቃቸው አሸናፊያቸው ነው ይባላል። የቅዱስ ጊዮርጊስ እና የኢትዮጵያ ብሔራዊ ቡድን አስጨፋሪ ነኝ፣ እንዲሁም የሰላም አምባሳደር። እኔ ዛሬ እናቶቹ ያስተላለፉት መልእክት ሙሉ ለሙሉ ለመጨረስ እስከምቸገር ድረስ በእንባ ነው የተራጨ ነው። ማለት እናቴ መጣ ዛጋ ተንበርክካ እያለቀሰች እንደሆነ ሳስብ የቆየውበት ፕሮግራም ነው። እነዚህ እናቶች ከምንም በላይ ማለት ነው ከምንም በላይ ይሄ መልእክት ለኢትዮጵያ ወጣቶችና ለኢትዮጵያ ሕዝብ ብቻ ሳይሆን ለዓለም ሕዝብ መተላለፍ ያለበት መልእክት ነው እና ያስተላልፉት የኔ የአመቱን ከባዱን መልእክት ከባዱን ያደረ ቃል የተቀበልኩበት ቀን ነው ብዬ ነው ማምነው።
የሰላም ሐዋርያ እናቶች የመጀመሪያ ጉዟቸውን ያደረጉት ባህር ዳር ከተማ ሲሆን በቀጣይም በመቀሌና በሁሉም የሀገሪቱ ክፍሎች በመዘዋወር በየክልሉ ካሉ ከፍተኛ አመራሮችና ከዩኒቨርሲቲ ተማሪዎች እንዲሁም ወጣቶች በሚገኙበት ቦታዎች ላይ በመዘዋወር ስለ ሰላም እንደሚሰብኩ ከገለጻቸው ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ከተማ ዘገባ እናልፋለን። በኢትዮጵያ በተለያዩ ዩኒቨርሲቲዎች ለሚታዩ ግጭቶች እልባት ለማበጀት የተያዙ ጥረቶችን የሚመለከት ነው። በተማሪዎች መካከል ዘውግ የለየ ግጭት ለመቀስቀስ የሚውጠነጠን ሴራ እንቃወመዋለን ሲሉ የአምቦ ዩኒቨርሲቲ ተማሪዎች ትናንት ሰላማዊ ሰልፍ ወጡ። በሌላ ተያያዥ ዜና በአሶሳ ዩኒቨርሲቲ በተቀሰቀሰ ግጭት የተጠረጠሩ አንድ ሰው በቁጥጥር ስር መዋላቸውን ፖሊስ ገለጠ። ተጠርጣሪው በቁጥጥር ስር የዋሉበት መንገድ ህጋዊም አልነበረም ሲሉ ቅሬታ ያቀረቡ ወገኖች ያለ ፍርድ ቤት ማዘዣ መያዛቸውንና እስካሁን ድረስ ፍርድ ቤትም ያለ መቅረባቸውን ያመለክታሉ። ሙክታር ጀማል ዝርዝሩን ልኳል።
ሰሞኑን በተለያዩ የኢትዮጵያ ዩኒቨርሲቲዎች ውስጥ እየታየ ያለ የተማሪዎች የብሔር ግጭትን በተመለከተ ትላንትና የአምቦ ዩኒቨርሲቲ ተማሪዎች ሂደቱን በመቃወም ሰላማዊ ሰልፍ አድርገዋል። ተማሪዎቹ በብሔር የሚደረጉ ግጭቶች ሁኔታው በጊዜ መቋጨት እንዳለበትም አሳስበዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀናአ ለአሜሪካ ድምፅ እንደገለጹት ተማሪዎቹ በማህበረሰቡ መካከል ድልድይ ሆነው መስራት እንዳለባቸውና እኩይ ተግባሮችንም እንዲከላከሉ ጠይቀዋል።
ደግሞ ያልተገባ ተግባር ነው እና ይሄን በጋራ ሆነን እንቃወማለን ብለው የሁሉም ብሔር ብሔረሰብ ተማሪዎች በጋራ ወጥቶ ይሄ ጉዳይ አይገልጸንም፣ ወደ ሌላ ዩኒቨርሲቲ መሄድ የለበትም ብለው በጋራ የተቃወሙት ያስተላለፍነውን መልዕክት ያው ተማሪዎቻችን የዩኒቨርሲቲ ተማሪዎች የፍቅር የአንድነት ድልድይ መሆን እንዳለባቸው እንጂ የጥላቻ መልክተኛ ሆኖ ህዝባችን በእነሱ ምክንያት የሚጣላበት ሳይሆን በእነሱ ምክንያት ግንኙነት የሚሰፋ ፍቅር የሚሰፋ አንድነት እንዲሰፋ ስራ እንዲሰሩ ነው መልዕክት ያስተላለፍ ነው። ትናንትና ላደረጉት በጎ ተግባርን አመስግነናል።
በሌላ በኩል ባለፈው ሳምንት አሶሳ ዩኒቨርሲቲ ተከስቶ 3 ሰዎች ነፍስ የቀጠፈውን ግጭት በተመለከተ ፖሊስ ተጠርጣሪ በቁጥጥር ስር መዋሉን ገልጿል። የቤኒሻንጉል ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሃሩን ለአሜሪካ ድምጽ እንደገለጹት ተጠርጣሪው በቁጥጥር ስር ከዋለ በኋላ የተለያዩ አምባጓሮችን በመፍጠር የጸጥታ አካላትን ሲያስቸግር የነበረ ቢሆንም ከዛ በኋላ በተደረገ ፍተሻ የተለያዩ መረጃዎችም ከቤቱ መገኘቱን ገልጸዋል።
ወደ 10 የሚሆኑ የተለያዩ ባንክ ቼኮች ተገኝቷል። የአስር ባንክ የተለያዩ ቼኮች ማለት ነው። የስድስት ባንክ የተለያዩ ባንኮች ማለት ነው ቡክ ገብተው ተገኝተዋል። 9 ዲስክቶፕ ኮምፒውተር አሉ። እንደዚሁም አንድ ላፕቶፕ አለ፣ 2 ፍላሽ፣ 16 ሲዲ እና በኮምፒውተር ውስጥ እንግዲህ የሚጠረጠሩ ሌሎች ሰነዶችም ስለሚያዙ በመጀመሪያ እዛ ከገባ በኋላ ቆጣሪ የሚጠፋበት ሁኔታ ነው ፖሊስ ያመቻቸውና በዛ መሰረት እንግዲህ አሁን ዲስክቶፖችን ተይዟል። የሚጠረጠሩ ሌሎች ነገሮች ስላሉ አሁን ግልጽ ልናደርጋቸው የማንችል በሂደት እነዚህም በሙሉ ፍተሻ እንደሚካሄድበት ነው፣ ምርመራ እንደሚጠባበቅ ነው።
የቤኒሻንጉል ጉሙዝ ፖሊስ በተጠርጣሪነት በቁጥጥር ስር ያዋለውን ገሬ ወዲሴሮ የተባለውን ሰው በቅርብ አውቀዋለሁ ያሉት ሰው በቁጥጥር ስር የዋለበት መንገድ ህጋዊ እንዳልነበረና ያለ ፍርድ ቤት ትዕዛዝና ህግ መርህ ውጪ መያዙንም ጠቅሰዋል። ይህ ስሙ እንዲጠቀስ ያልፈለገ ሰው ገሬ በአሶሳ ከተማ የተለያዩ ንግድ ላይ የተሰማራ ሰውና ለአሶሳ ዩኒቨርሲቲ የመኪና ኮንትራቶችንና ሌሎችን የሚያቀርብ ሰው መሆኑን አውቃለሁ ብለዋል።
ፖሊስ ኮሚሽነሩ መግለጫ የሰጠው ትንጥዋል። ስለዚህ ጉዳይ ግብታ ስለምን ተጠርጥሮ እንደ ሶሻል ሚዲያ ወይም ደግሞ ይሄ የኢቢሲ ሪፖርተር በዚህ ጉዳይ ተጠርጥሮ ነው ቁጥጥር ስር የዋለው ብሎ መግለጫ ወይም ደግሞ በማህበራዊ ድረገጽ የለቀቀው በዛ ሰዓት ላይ ገና መከላከያ መጥተው እንኳን ተጠርጣሪውን ወደ ካምፓቸው ሳይወስዱት ነው ይሄ ነገር እንዲሰራጭ የተደረገው። ስለዚህ ለኔ ግብታ አለ ይሄ ልክ አይደለም። መንግስት ራሱ ፖሊስ ኮሚሽነር ራሱን ለመከላከል ያደረገ መከላከያ ብዬ ነው የማስበው።
በተመሳሳይ ጉዳይ ጎንደር ዩኒቨርሲቲ ተከስቶ የነበረውን ግጭት በሰላም መፍታቱን የጎንደር ከተማ ፖሊስ መምሪያ ገልጿል። ከመሃላቸው ገብቶ ጸብ የሚጭርና ነገር የሚቀሰቀስ እንዳለ ተማሪዎቹ በሰጡት ፍንጭ ላይ በመቆም ፖሊስ ምርመራ ያደረገ መሆኑንም ተነግሯል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። አድማጮች፣ ሰሜን ናይጄሪያ ላይ የሚሰራ የሰብአዊ ረድኤት ቡድን በአካባቢው 10,000 ያህል ሰዎች ኮሌራ በሽታ መታመማቸውን፣ ከዚህም ውስጥ ቁጥራቸው 175 የሚጠጋው ህሙማን በህዳር ወር ለህልፈት መዳረጋቸውን ገልጧል። ይህ በሰሜን ናይጄሪያ የሚንቀሳቀሰው ድርጅት የኖርዌይ ስደተኞች ካውንስል የተባለ ቡድን ነው። ከታመሙት ሰዎች አብዛኞቹ ቦርኖ ክፍለ ግዛት ውስጥ በተፈናቃዮች ሰፈሮች ሲጠለሉ መሆናቸውንም ጠቁመዋል። በብዙ ሺህ የሚቆጠሩ ሰዎች ከቦኮ ሐራም ጥቃት ሸሽተው የተጠለሉባቸው ሰፈሮች መሆናቸውን የአሜሪካ ድምጽ ራዲዮ ዘጋቢ ቲሞቲ ቦምዙ ከማይዱጉሪ ናይጄሪያ በላከው ዘገባ ጠቅሷል። አዳነች ሳይ ታቀርበዋለች።
የአቡሳም አዳም የተባሉ ስደተኛ ከቤተሰቦቻቸው ጋር ለሁለት ዓመታት ያህል ማይዱጉሪ ውስጥ በስደተኞች በተጣበበው ሰፈር ተጠለው ቆይተዋል። በቅርቡ ታዲያ በኮሌራ በሽታ ምክንያት ልጃቸውን አጥተዋል።
እኔና ልጄ ነበርን ወደ መጠለያ ሰፈር የመጣ ነው። ሆኖም በኮሌራ በሽታ ሞተችብኝ። ከጎረቤቶቻችን ጋር ስለነበርን ከነሱም አንድ ሰው ኮሌራ ይዞታል። ከዘጠኝ ልጆቼ ጋር ነው እዚህ ያለ ነው።
ለኮሌራ በሽታ ዋናው ምክንያት የሆነው መጠለያው በሰዎች ብዛት የተፋፈገ መሆኑ ነው። ተፈናቃዮች የሚጠለሉበት ሰፈር እየጨመረ የሚሄደውን የተፈናቃዮች ብዛትን በበቂ ለማገልገል የሚችልበት ሁኔታ ባለመኖሩ ለኮሌራ በሽታ መዛመት አመቺ ሁኔታ መፍጠሩን ከካምፑ አስተዳዳሪዎች አንዱ ቺማ አንዌ አስገንዝበዋል።
ብዙ ሰዎች በጥቂት ቦታዎች ተፋፍገው የሚኖሩበት ሁኔታ ነው ያለው። እነዚህ ሰዎች ታዲያ ውሃንና ንጽህና ጥበቃን ለመሳሰሉት መሰረታዊ ለሆኑ አገልግሎቶች ያላቸው ተደራሽነት ውሱን ነው። በቂ መጸዳጃ ቦታዎች ስለሌሉ ሰዎች ሜዳ ላይ ደጅ ለመውጣት ይገደዳሉ።
አብዛኞቹ ተፈናቃዮች ከቦኮ ሐራም ጥቃት የሸሹ ናቸው። በተለይም ለበሽታው የሚጋለጡት ልጆች ናቸው። ናይጄሪያ በያዝነው ዓመት በ18 ክፍላተ ሀገሯ ወደ 40,000 የሚሆኑ ሰዎች ኮሌራ ታመው ከነሱም 434 ሰዎች ሞተዋል። የናይጄሪያ የበሽታ መከላከያ ማዕከል ኃላፊ ቺኩዌ አይኩዋዙ ኮሌራ ናይጄሪያ ውስጥ ተገቢ ክብደት አልተሰጠውም ነበር ይላሉ።
ኮሌራ ናይጄሪያ ውስጥ እንደሚዘወተር በሽታ ተደርጎ ችላ የተባለበት ሁኔታ ያለ ይመስለኛል። ስለ በሽታው ብዙም አንጨነቅም። ስለሆነም የናይጄሪያ የበሽታ ቁጥጥር ማዕከል እያንዳንዱ ናይጄሪያዊ የችግሩን ክብደት በሚገባ እንዲረዳ ከባድ ጥረት እያደረገ ነው።
ኮሌራ ውሃ ወለድ በሽታ ሲሆን የሚዛመተውም በዝናብ ወራት ወቅት ነው። ኮሌራ በሽታ ካለፉት 9 ዓመታት ወዲህ በሰሜን ናይጄሪያ እየተባባሰ የሄደው የቦኮ ሐራም ጥቃት 3.3 ሚሊዮን ሰዎች ከመኖሪያቸው እንዲፈናቀሉ ካደረገ ወዲህ ነው። የቦኮ ሐራም አመጽ በተጀመረበት ማይዱጉሪ 243 የሚሆኑ ሰዎች ንጽህና በማይጠበቅባቸው የተፋፈጉ መጠለያዎች ይኖራሉ። መጠለያ ሰፈሮቹን ለማስፋት ተጨማሪ መሬት ካልተሰጠ በስተቀር በመጪው ዓመት ሰፊ የኮሌራ መዛመት ሊከተል እንደሚችል ይገመታል።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከ3:35 መሆኑን ያመለክታል። የሁለተኛውን ቅዳሜ ክፍል እናቀርባለን።
ትናንት ያስተዋወቅነው ዝግጅት ነው። አሎላ አንተ የምታቀርበው ፕሮግራም ነው። በመላው አውሮፓ የኢትዮጵያውያንና ትውልደ ኢትዮጵያን ህብረት የተባለው ቡድን ባለፈው ቅዳሜ ያወጣውን መግለጫ እኛም በዜና ያነበብነውን ተንተርሶ በመግለጫው የተነሱትን በጀርመን የኢትዮጵያ ኤምባሲና በጀርመን የፍራንክፈርት ጀነራል ቆንስላ ጽህፈት ቤትን ጠይቀናል። አሎላን ያወያየውና በዚህ ሙዚቃ ወደ ውይይቱ እንለፍ።
መልካም አዲሱ አምባሳደር ኩማ ደመክሳ፣ በጀርመን የኢትዮጵያ አምባሳደር አቶ ምህረት አብ ሙልጌታ፣ በጀርመን የፍራንክፈርት ቆንስላ ጀነራል ጽህፈት ቤት ኃላፊ፣ በቅርቡ የጠቅላይ ሚኒስትር አብይን የአውሮፓ ጉብኝትና ይልቁንም ከኢትዮጵያውያን ጋር ያደረጉትን መድረክ በተመለከተ የቀረቡ ቅሬታዎች ናቸው ለዚህ ቃለ ምልልሳችን መነሻ። በመላው አውሮፓ የኢትዮጵያውያኖችና ትውልደ ኢትዮጵያውያን ህብረት የተሰኘ ቡድን ጋዜጣዊ መግለጫ ሰጥቷል። በዚህ ጋዜጣዊ መግለጫው ላይ ተጠያቂዎች ያላቸውን ወገኖች ይከሳል። የኢትዮጵያ ኤምባሲዎች በአውሮፓ ሀገሮችና በጀርመን የበርሊኑ ኤምባሲ አባሎች እንዲሁም በዋናነት በጀርመን የፍራንክፈርቱ ጀነራል ቆንስላ ጽህፈት ቤት ይላል፣ ግጭት ሊፈጥሩ የሚችሉ መግባት ሳይችሉ ቀርተው ወደ ቤታቸው እንዲመለሱ የተደረጉ በአሰራርም ከፋፋይነት ጭምር የታየበት ማግለልና ያለመተማመን ምስቅልቅል የታየበት ሲሉ ይከሳሉ። ክሶቹ በርከት ያሉ ናቸው። የቡድኑ ወኪል ለአሜሪካ ድምጽ ራዲዮ በሰጡት ቃል እስኪ ካስተያየታቸው በመጠኑ ላሰማችሁና የእናንተ ምላሽ እናከላለን።
በተለይ ፍራንክፈርት ብዙ ሰው እንዲቀር የሆነበት ሁኔታ ነበረ። ከውጭም በነበረው ብርድ ብዙ ሰዎች ኢትዮጵያን ሰንደቅ ዓላማ ይዘው መግባት ስላልተፈቀደላቸው ወደ ቤታቸውም የተመለሱ አሉ፣ የተንገላቱ አሉ። ከጠቅላይ ሚኒስትሩ አካባቢ ይቀመጡ የነበሩ የሃይማኖት አባሎች የጠሩ ጥሪ የተደረገላቸው ኢትዮጵያውያን፣ ትውልደ ኢትዮጵያውያን በሙሉ እነሱ በሙሉ ወደዛም መቅረብ አልቻሉም። ለሰዓታት ነው በውጭ ሲንገላቱ የነበሩት እና የነበረውም ሁኔታ ግጭትን ሊፈጥር የሚችል ሁኔታዎች ነበሩ። ዋና አስተባባሪና ይህን ይመራ የነበረው በኃላፊነት የፍራንክፈርቱ ጀነራል ኮንሱላት ነው። ከኮሚቴው እውቅና ካላቸው ሰዎች ውጪ ነው አዳዲስ ግለሰቦች ይታዩ የነበሩት። በጀርባ ደርቦ አዲስ ኮሚቴ ማዋቀር እነዚህ ስለነበሩ የበፊቱ ኮሚቴን ኃላፊነት እንደማያወስድና ለዚህ ሁሉ ተጠያቂ የሚሆኑ ቀጥታ ኮንሱላቱ እና በአውሮፓ ያሉት ኢትዮጵያ ኤምባሲዎች ናቸው ለዚህ አይነት ሁኔታ ተጠያቂ ሊሆኑ የሚችሉ።
አቶ ምህረት አብ፣ እንደሰሙት ቡድኑ የእርሶን ጽህፈት ቤት በዋናነት ይከሳሉና እንደምን ይመልሳሉ?
በቅድሚያ አቶ አሉላ፣ ቮይስ ኦፍ አሜሪካ ይሄንን እድል ለእኔም ለክቡር አምባሳደርም ስለሰጣችሁን በጣም አመሰግናለሁ። አሁን ከተነግሳው አስተያየት በመነሳት በአጭሩ ለመግለጽ እኛ ይህንን ፕሮግራም ስናዘጋጅ በተለያዩ ከተሞችና በጀርመን አቀፍ ደረጃ እንደ ኤምባሲም እንደ ቆንስላ ጀነራል ጽህፈት ቤትም አስተባባሪ ኮሚቴዎችና ንዑሳን ኮሚቴዎችን ከ80 በላይ አደረጃጀቶችና የኮሚኒቲ ተወካዮችን አካተን ነው ስራ የጀመርነው። አሁን በእርሶ ኢንተርቪው ላይ ቃል መጠይቅ የሰጡትም ግለሰብ ሽቱትጋርት ላይ አስተባባሪ ኮሚቴ ሆነው ከእኛ ጋር ሲንቀሳቀሱ የነበሩ ሰው ናቸው እና በመጀመሪያ ደረጃ ከኮሚቴ በስተጀርባ የተባለው እውነቱን ለመናገር እንደዛ አይነት የተቋቋመ ኮሚቴ የለም። እዚህ ያለውን አስተባባሪ ኮሚቴ ራሱ በኤምባሲውና ከኛ ከቆንስሌቱ ጋራ ሲሰራ የነበረ እንጂ ሌላ አዲስ ከበስተጀርባ የተቋቋመ ኮሚቴ የለም። በእለቱ እንደተባለው እኛ ከጠዋቱ ጀምሮ የአስተባባሪ ኮሚቴ አባሎች እዛ እንዲገኙ አድርገን እኛም ራሳችን እዛ ተገኝተን ከአዲስ አበባ የመጣው የአብይ ኮሚቴ ኃላፊም ባሉበት ነው ስራዎችንና እንቅስቃሴዎችን ስናደርግ የነበረው። እንደተባለው በእለቱ የተፈጠሩ ችግሮች ነበሩ። እነዛም ችግሮች በተለይ አርማዎችና ቀድሞ የኢትዮጵያ ባንዲራ በብዛት ከመግባት ጋር በተያያዘ በኋላም በአስተባባሪ ኮሚቴው በተሰየመ አጣሪ ኮሚቴ እንዳረጋገጠ ነው። የስቴዲየሙ የሴኩሪቲ ኃላፊዎችና የፍራንክፈርት የፖሊስ ኃላፊዎች ባደረጉት ክልከላ ምክንያት የኦነግን አርማ የያዙ ሰዎችና አረንጓዴ ቢጫ ቀዩን የያዙ ሰዎች ለተወሰነ ጊዜ እንዳይገቡ የተደረገበት ሁኔታ ነበር። በዛች ወቅት የተወሰኑ ችግሮችና አንዳንድ ሰዎች የያዙትን አርማ እንዲመልሱ የተደረገበት ሁኔታ መፈጠሩ ደርሶን ከነበሩት የስቴዲየሙ አስተባባሪዎች ጋራ ተሯሩጠን እንዲፈታ አድርገናል። በዛ መሃል አሁን አስተያየት ሰጪው እንዳሉት ቅር የተሰኙ ሰዎች አሉ። እነዚህ ቅር ተሰኝተው ወይም ደግሞ አትገቡም ተብለው የተነጠቁ ሰዎችን እኔ በበኩሌ እንደ አስተባባሪ ኮሚቴው ሰብሳቢና እንደ ቆንስላ ጽህፈት ቤቱ ኃላፊ በእናንተ በኩል ይቅርታ መጠየቅ ፈልጋለሁ። ምክንያቱም ይሄ ነገር ሳይታሰብ ከኛ ውቅና ውጪ የተፈጠረና በወቅቱ መሆን ያልነበረበት ነው። ነገር ግን ማንንም ያደርገው ማንንም እንደተባለው በወቅቱ ችግር ያጋጠማቸው የኛ ኢትዮጵያውያን ትውልድ ኢትዮጵያውያን ቅሬታ መፈጠር ስላልነበረበት እኔ ክቡር አምባሳደርም ይሄን ሐሳብ ይጋራሉ ብዬ ነው ማምነው። ዋናው ነገር እኛ ለአንድ እንዲያነት ልግ ዝግጅት ሲዘጋጅ የተወሰኑ ክሮች መፈጠራቸው አይቀርም። ችግሮች ነበሩ። እነዛን ችግሮች ግን በእለቱ በመሯሯጥ የፈታንበት ሁኔታ ነው የነበረው። አጥዋሉላ እነዛ ችግሮች ተፈተው ሁሉም እንዲገቡ ተደርጎ ስነ ስርዓቱ እንዳያችሁት በአማረና በውጤታማ መልኩ ሊፈጸም ችሏል።
መልካም። ወደ አምባሳደር ኩማ ደምክሳ ከመሻገሬ በፊት አቶ ምህረት አብ ከሎንዶን የማህበረሰቡ አንድ ተወካይ አቶ አለባቸው ደሳለኝ ኋላ ላይ ንግግር ሲያደርጉ እንመለከታቸዋለን። ጠቅላይ ሚኒስትሩ ፊት ለፊት እንዳይገቡ የተደረገበት ሁኔታም ተፈጥሮ ነበር ይላሉ። ስለዚህ ምንድነው የሚያውቁት?
የአቶ አለባቸው ጋራ የተፈጠረው መሰለ ሀሉላ በእለቱ ቅድም እንዳልኩት ከዚህ ከሴኩሪቲው ሁኔታ ጋር በተያያዘ የተወሰነ ክልከላ ነበረ በጀርመኖቹ የሴኩሪቲ ኃላፊዎች የተነሳ። በኋላ ላይ ግን እንዳያችሁት እሳቸው ገብተው መናገር የሚፈልጉትን እንዲናገሩ ሁሉ ተፈቅዶላቸው ተነግረዋል። ከእናቶ አለባቸው ጋር የተፈጠረው ችግር ምንድን ነው? ለክቡር ጠቅላይ ሚኒስትሩ ጥያቄ የሚያቀርቡ ከየአውሮፓ ሀገር የተወከሉ አንዳንድ ሰዎች በኤምባሲዎቻችን አማካኝነት እንዲላኩ ስምምነት ተደርሶ በዛ መሰረት እያንዳንዱ አገር በኤምባሲ በኩል የወከለው ሰው መጥቶ ጥያቄ እንዲጠይቅ ተደርጓል። በለንደን በኩል የተፈጠረው ምንድን ነው? አምስት ጥያቄ ልከውልን ለእያንዳንዱ ጥያቄ አንዳንድ ጠያቂ አምስት ሰው ካልቀረበ የሚል አምስት ሰው ሆኖ መጡ። እኛ ደግሞ የተሰጠን ጊዜ አጭር ስለሆነ ጠቅላይ ሚኒስትሩም ከተለያዩ አካባቢዎች የመጡ ጠያቂዎችን መስማት ስላለባቸው ከለንደን ለአምስት ጥያቄ አምስት ሰው አንሰጥም፣ አንድ ሰው መቅረብ አለበት በሚል እዛ ላይ ነው አለመስማማቱ የተፈጠረው። እሳቸው ግን እንደተከለከሉ አድርገው ነው ሁኔታውን ያቀረቡትና እውነታው ይሄን እንደሆነ ለመግለጽ ፈልጋለሁ።
አምባሳደር ኩማ ደምክሳ በጀርመን የኢትዮጵያ አምባሳደር በዋናነት የፍራንክፈርቱን የአቶ ምህረት አብን ጽህፈት ቤት ነው ያሉት። ሆኖም የበርሊኑ ኤምባሲ አባሎች እንዲሁም ደግሞ በአውሮፓ የተለያዩ የኢትዮጵያ ኤምባሲዎችንም ተጠያቂ ያደርጋል ይህ ቡድን ባወጣው ጋዜጣዊ መግለጫ። የእርሶስ ምላሽ ምንድን ነው?
እሺ መልካም። እኔም በጣም አመሰግናለሁ አቶ አሉ ለአድሉን ስላመቻቻችሁልን። አንዳንድ ቅሬታዎችን አስቀድመንም እንሰማ ነበር። በአንዳንድ ሚዲያዎችም እኔም ተጠይቄ የሰጠሁት ምላሽ ነበረ። በመጀመሪያ ደረጃ ቅሬታዎቹ ብቻ ሳይሆኑ በዚህ መድረክ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ ደረጃ መሰባሰባቸው ወይም ለመሰባሰብ መቻላቸው እንደ ጥሩ ጅምር ተደርጎ መወሰድ ያለበት ይመስለኛል። ምክንያቱም ኢትዮጵያውያንና ትውልደ ኢትዮጵያውያን ከኤምባሲና ከቆንሲላ የራቁበት የኤምባሲ ሰራተኞች ከኢትዮጵያውያንና ትውልደ ኢትዮጵያውያን ከመገናኘት አንጻር ሰፊ ችግር የነበረ መሆኑ የሚታወስ ነው። ስለዚህ ይሄንን እንደ መጀመሪያ መድረክ እንደ መነሻ መድረክ ተደርጎ ሲወሰድ ከነ ውስን ችግሮቹም ቢሆን ውጤታማና ጥሩ ጅምር ነው ብሎ ማየት የሚያስፈልግ ይመስለኛል። በተሟላ መልኩ ለማየት ቅሬታዎቹ ላይ ብቻ ከማጥቆር በፊት የተፈጸመውን በሚመለከት እኛ ከበርሊን ተነስተን ወደ ፍራንክፈርት በቀጥታ ወደ ስቴዲየም ነው የገባነው። በኋላ ነው አንዳንድ ችግሮች መኖራቸውን የሰማሁት። ለምሳሌ የባንዲራ ጉዳይ፣ ባንዲራ ተከልክለናል የሚል ቅሬታ እንደነበረ ሰምቻለሁ። የተለያዩ እቃዎችን ይዞ መግባት ተከልክሏል የሚል ነገር ሰምቻለሁ። በኮሚቴው የነበረው ውሳኔና የተቀመጠው አቅጣጫ የማንም ባንዲራ የማንም ያለምንም ገደብ ያለምንም ተጽዕኖ ባንዲራ መግባት እንዳለበት፣ ሌሎች ሰው ይዞ የሚገባቸው ነገሮች ደግሞ ከሴኩሪቲ አንጻር የሴኩሪቲ ሰዎች መግባት ያለባቸውን ብሎ የለዩዋቸው አሉ። እነሱ የሴኩሪቲዎቹ ጉዳይ ይሆናል። በቅንነትና በግልጽ መድረኩ በተሳካ ሁኔታ እንዲፈጸም ነበረ በእኛ በኩል የተንቀሳቀስ ነው ይቻላል። ስለዚህ በኋላ ላይ የሰማነው ባንዲራው ተከለከለው ወይንም ደግሞ ሰዎች እንዳይገቡ የተከለከሉ ከፍራንክፈርት ቆንሲላ ወይንም ደግሞ ከኤምባሲ በተሰጠው ትዕዛዝ ነው የበለገ ተነሳ። እንደገና እሱ ለማጣራትም እንደመረታብ ሙከራ እንዳደረግ አይቻለሁ። በተቻለ መጠን ዝግጅቱ ውጤታማ ሆኖ እንዲጠናቀቅ ነበር ጥረት ያደረግነው። ምክንያቱም የሥራችንም ውጤት ስለሆነ በተሳካ ሁኔታ እንዲጠናቀቅ ነው የምንፈልገው። ይሄ እንደተጠበቀ ሆኖ ግን የተመለሱ ሰዎች አሉ፣ በተለያየ መንገድ የተንገላቱ ሰዎች አሉ። የጀርመን ሴኩሪቲ ጥብቅ ነበረ። እዚህ ላይ የተለያዩ ችግሮች እንደተፈጠሩ ከዛ በኋላ ተመልክተናል። በጀርመን ሴኩሪቲ ይፈጠር በማንም ይፈጠር ዝግጅቱን ያዘጋጀን እኛ እስከሆን ድረስ፣ ዝግጅቱን የምንመራ እኛ እስከሆን ድረስ አንድም ግለሰብ የተንገላቱ ሰዎች ካሉ ትክክለኛ አይደለም። በእኛ በኩል ይሄንን ይቅርታ መጠየቅ ምንም የሚከብደን ጉዳይ አይሆንም። ሆን ተብሎ ችግር ለመፍጠር ሆን ተብሎ ፕሮግራሙ እንዲበላሽ ለማድረግ በኤምባሲና በቆንሲላ በኩል ተሰርቷል የሚባለው ነገር ግን ትክክለኛ አይመስለኝም። ምክንያቱም ራሳችን የሰራነውን ራሳችን አናመጣ።
አድማጮች፣ ሰፋ ያለውን ሙሉ ቃለ ምልልስ በድረ ገጻችንና በፌስቡክ ገጻችን፣ ቀሪውን ደግሞ ለሬዲዮ በሌላ ፕሮግራም እናቀርባለን። አስተያየታቸውን የሰጡንን የጀርመኑን አምባሳደር ኩማ ደመቅሳንና የቆንስላ ጽሕፈት ቤቱን ኃላፊ አቶ ምህረት አብን ለጊዜያቸው አመሰግናለሁ። አድማጮች፣ አሁን በተከታዩ ቅንብር ነው የምንሻገረው። ይህም ከትናንት የቀጠለ ነው።
ተከታዩ ቅንብርም ከትናንት የቀጠለ ነው። አሉላ ልክ ነው። በድሬዳዋ ከተማ በወጣቶች መካከል የተነሳው ተደጋጋሚ ግጭት ለሞትና ለንብረት መቃጠል ምክንያት እንደሆነ ነዋሪዎች፣ የአገር ሽማግሌዎች፣ የከተማው አስተዳደርና ፖሊስ አነጋግረን የጀመሪያውን ክፍል አስደምጠናቸዋል። በፖሊስ ሪፖርት መሰረት ባለፈው ሳምንት ውስጥ 2 ሰዎች መገደላቸውና 4 መኖሪያ ቤቶች መቃጠላቸውንም ዘግበናል። ነዋሪዎች የሚያነሷቸውን የከተማውን አስተዳደር የመዋቅር ችግር፣ የኢኮኖሚ ጥያቄ፣ የሥራ አጥነት፣ የመብትና የፖለቲካ ጥያቄዎችንም አንስተናል። ጽዮን ግርማ ነች የዘገበች።
በተጨማሪም በአመራሮቹ መካከል የሚፈጠር መገፋፋት ወደ ነዋሪውና ወጣቶቹ ይወርድና ግጭቱን ያባብሰዋል ይላሉ። የድሬዳዋ ከተማ አስተዳደር ከንቲባ አቶ ኢብራሂም ኡስማን በበኩላቸው በድሬዳዋ ከተማ በሐምሌና በነሐሴ ወር የተከሰቱትን ግጭቶች እንደመነሻ አድርገው ግጭቶቹ ከነዚህ ቀጠሉ ሊሆን ይችላሉ የሚል ሐሳብ እንዳላቸው ጠቁመዋል።
ተወሰኑ ወጣቶች በሚጀመር ሰብ ከሁለትም ከሶስትም ሊነሳ ይችላል። መልኩ ቀይሮ ግን የብሔር አይነት መልክ ይዞ ግጭቱ ሰፋ የሚልበትና አንዳንዴ ንብረት የሚወድምበት ህዝብም በስጋት የማይንቀሳቀስበት እንዲሁም ማለት ሲል የውስጥ መፈናቀሎች የነበሩበት ሁኔታ ነበረ። አሁን ሰሞኑን ለቢት እየገምን ያለ ነው እያየን ያለ ነው። ዝም ብሎ አሁን የብሔር መልክ የያዘው እንጂ በጣም የተደራጀ ኃይል እንዳለ ነው የገመንገም ነው። የተደራጀ ወጣቶቹን በተለያየ መንገድ ትምህርት ሰጥቶ የሚያጣላ አግባቡ የሚመራ ቀንድ የሚጨምር እንዳለ ነው ሰሞኑን ቀጥታ አካላት እያየን እየገመገመ ያለ ነው። እንግዲህ ይሄ በሂደት ላይ አለ ብለን እናስባለን። ተጨማሪ መረጃዎች መጥተው ቀጣይ የህግ በላይነት ይከበራል የሚል ነው ያለን። ስለዚህ ይሄ የተደራጀው ዋናነት አሁን ባለው ለውጥ፣ አሁን ባለው ሪፎርም ለማደናቀፍም ሊሆን ይችላል፣ የራሱን ጥረስንም ጭምር ጨምሮበት ለማስተባበል ሊሆን ይችላል። እሱ ብቻ አይደለም፣ ለመዝረፍን ጭምር በተደራጀ መልኩ እየተንቀሳቀሱ ነው ያሉት። የሰው ቤቶችን በዚህ ግርግር ውስጥ ለመዝረፍ በርካታ ንብረት አሁን በአሁኑ ጊዜም ተዘርፈው የተመለሱ አሉ፣ በዚህ ምክንያት አሁን የተያዙ አሉ። ስለዚህ ከበስተጀርባ አሁን እያየን ያለ ነው የተደራጀ ኃይል አካል እንዳለና ወጣቶችን ለመጠቀም እንቅስቃሴ እያደረጉ እንደሆኑ ነው እያየን ያለ ነው።
አቶ ኢብራሂም ከበስተጀርባቸው አሉ ያሏቸውን አልገለጿቸውም። የድሬዳዋ ከተማ ፖሊስ የህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ፖሊስ ግጭቶቹን ለማብረድ ከፍተኛ ስራ እየሰራ መሆኑን ይናገራሉ። ነገር ግን ሁሉም በየራስ ወገን የተለያዩ ቅሬታዎችን እንደሚያቀርብ
ይገልጻሉ።
እኛ እንግዲህ የፖሊስ በህግና በመንግስት መሰረት የተሰጡት ኃላፊነትና ተግባራቶች አሉ። ስለዚህ የማስፈጸም ኃላፊነት ጋር ተያይዞ የህግ ጥሰት የሚፈጽም የፖሊስ አባልም አመራርም ካለ በሚመለከተው ማጣራትና መፈተሽ እርምጃ መውሰድ በሚችለው አካል በኩል ቀርቦ ለይቶ ሰዎችን ተጠያቂ ማድረግ የሚቻልበት ስርዓት እንዳለ ሊታወቅ ይገባል። ክፍት ነው። ማንም ሰው ሲያስፈጽም ብሔርተኛ ሆኖ ገለልተኛ ሳይሆን ቀርቶ በእምነቱ፣ በብሔሩ ወይም በአንዳች ሌላች ምክንያት የኔ ብሎ አንደኛውን ጠቃሚ አንደኛውን ጎጂ በሚያደርግ መንገድ ህግን የማስፈጸም ተግባር ላይ የተሳተፈ አባልም አመራርም ካለ ይህ ሽፋን የሚሰጥ የፖሊስ አሰራር ስለሌለ ቀርቦ በማስረጃ በሚመለከተው አካል በኩል እርምጃ የሚወስድ ማድረግ ተግባር ማድረግ ይቻላል። ህብረተሰቡ ይህንን አውቆ መብቱን ድረስ መጠየቅ ማሳየት ይችላል። የሚናሽናለን ለፖሊስ ማለት ነው።
በአሁኑ ሰዓት ግጭቶቹን ለማብረድ ብቻ እየተሰራ መሆኑን ገልጸው ዘላቂ መፍትሄ ግን ያስፈልጋል ይላሉ።
የአስፈጻሚ ተቋማት የተውጣጣ እዛ ላይ እንዳቅጣጫ የተቀመጠው በተለይ ግጭቱ ደጋግሞ በሚነሳባቸው እና በግጭት ስጋት የተለዩ መኖሪያ መንደሮችም አካባቢዎች ላይ ተገቢውን የፖሊስና የጸጥታ ጥበቃና ጸጥታን የማስፈን ስራ እንዲሰራ ወስነው በዛ ለክ ስራዎች እየተተገበሩ ነው ያለን። በዋነኝነት ግን ዘላቂ መፍትሄ መስጠት ያስፈልጋል። እሳት ማጥፋት እስከምን ድረስ ነው የሚቀጥለው የሚለው የፖሊስ ራሱ ይታል። ስለዚህ ውሳኔ የሚያስፈልጋቸው ጉዳዮች ካሉ፣ ፖለቲካዊ እይታ የሚያስፈልጋቸው ጉዳዮች ካሉ ይህን የማየትና የመወሰን ኃላፊነት ያለበት አካል ይህን መወሰን መቻል አለበት። ግጭቶችን ማስቆም ብቻ ዘላቂ ሰላምን አያመጣም። አስተምሮቶችም ብናይ የግጭት መነሻ ምክንያቶች ተመርምረው መፍትሄ መሰጠት መቻል አለባቸው። ስለዚህ ግጭቶች ሲከሰቱ የማስቆም የማረጋጋት ስራ ይሰራል። ትንሽ ቆይቶ ደግሞ የማገርሸት ባህሪ ያመጣል። ይሄ ማለት በዘለቄታዊነት ከታች የችግሩ ምንነትና መንስኤ የተለይቶ መፍትሄ መስጠት ላይ ያልተሰሩ ስራዎች እንዳሉ የሚያሳዩና እንደ ጸጥታና ሕግ ማስከበር አካል በዚህ ረገድ ወርዶ መፈተሽ ያለበትን ስራ ፖሊስ ይሰራል። ሌላውም አካል ግን በተለያዩ አጋጣሚዎች በተለያዩ መድረኮች እንደሚነሱት ያሉ ፖለቲካዊ አስተዳደር ውሳኔዎች ሊሆኑ ይችላሉ። አስፈጻሚ የፖለቲካ አመራር የመንግስት ተጠሪዎች ሊሆኑ ይችላሉ። እኛንም ጨምሮ የፍትህ አስፈጻሚ አካል ሊሆኑ ይችላሉ። በአግባቡ ስራውን እየሰራ ነው ወይ? እዛ አካባቢ ያልተሰጠ ውሳኔም ካለ ለምን መስጠት አልተቻለም? በችግር ውስጥም የሚዋዥቅ አስፈጻሚና የህግ እንደዚህ አስፈጻሚ ካለ በየቶር እርምጃ መውሰድ ላይ መሰራት እንዳለበት ምንም የተቋሚ መንገድ ነው።
ሁሉም ያነጋገርኳቸው ነዋሪዎች በበኩላቸው የሚያነሱት ጥያቄ ከተማዋ በብሔርና በሃይማኖት መከፋፈል ሳይኖርባት በስብጥር የሚኖርባት ታሪክ ያላት መሆኑን አስታውሰው ፍላጎታቸው እርሱን ጠብቆ መኖር እንደሆነ ተናግረዋል። ድሬዳዋ ከተማ የሰሞኑ ግጭት በጥቂት አካባቢዎች ብቻ ይሁን እንጂ በነዋሪዎቹ የሚነሱት ጉዳዮች ብዙ ናቸው። ከከንቲባው አቶ ኢብራሂም ኡስማን ጋርም በእነዚህ ጥያቄዎች ዙሪያ ሰፋ ያለ ቃለ ምልልስ አድርጌያለሁ። በሌላ ዘገባ ሰሞኑን ይዤ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። አድማጮች፣ ወደ መጨረሻው ቅንብር ነው የምንሻገረው። በዓለም ዙሪያ የሚገኙ ወጣት የእግር ኳስ ተጫዋቾች ጀግና የሚሏቸውን ኮከብ ተጫዋቾች የደረሱበት ትልቅ ደረጃ የመድረስ ተስፋ ሰንቀው ወደ አውሮፓ በመጓዝ እንደ ባርሴሎና ላሉ ታዋቂ ቡድኖች ለመጫወት ይፈልጋሉ ሲል ሰለሞን ይንደረደራል በቅንብሩ። በዚህ ረገድ አብዛኞቹ ከአፍሪካ የወጡ ፍልሰተኞች የመጀመሪያውን እርምጃ ወስደዋል ነው የሚለው። በአንድ አዛኝ አሰልጣኝ እርዳታ አማካይነትም አፍሪካውያን ወጣቶች በስፓኝ ሊግ ውስጥ አንድ ቡድን መስርተዋል። የአሜሪካ ድምፁ ሄንሪ ሪጅዌል ከደቡብ የስፓኝ ከተማ ከጄሬዝ እንደዘገበው ክለቡ ከነኚህ አብዛኞቹ ሕይወታቸውን ላደጋ አጋልጠው ከስፓኝ የባህር ጠረፍ ለደረሱ አፍሪካውያን ወጣቶች የከፈተላቸውን እድል በሳምንቱ ማብቂያ ቀናትም ከሚካሄዱ የመዝናኛ ውድድሮች ብዙ የተሻለ ነው ይለናል። አሁን ሰለሞን ክፍሌ ነው እንዲህ አቀናብሮታል።
እሁድ ጠዋት ሁለት የአካባቢው ቲሞች ከጄሬዝ ከተማ ወጣ ብሎ በሚገኝ እግር ኳስ ሜዳ ላይ እየተፋለሙ ነው። እርግጥ በሦስተኛ ደረጃ ላይ የሚገኝ ሊግ ብዙ ተመልካች ላይ ስብ ይችል ይሆናል። ለአልማ ዳፍሪካ ቲም ተጫዋቾች ግን እግር ኳስ ማለት ቤተሰብ ነው። አልማ ዳፍሪካ የሚለው የቲሙ መጠሪያ ትርጉሙ ሶል ኦፍ አፍሪካ ወይም የአፍሪካ ሕይወት ማለት ነው። ቡድኑ የታነጸው ደግሞ ብዛት ባላቸው ፍልሰተኞችና ጥቂት የአካባቢው ተወላጆች ነው። አዲስ መጥቶቹን በቀላሉ ከህብረተሰቡ ጋር እንዲቀላቀሉ ለመርዳት ታስቦ ነው ጥቂቱ የአካባቢው ተወላጆች አብረዋቸው እንዲጫወቱ የተደረገበት ምክንያት። እነዚህ ወጣት እግር ኳስ ተጫዋቾች ግጥሚያዎቻቸውን ካደረጉ በኋላ ወደ ጀሬዝ ደላ ፎንቴራ ባቡር ጣቢያ ይሄዱና በዚያ ከሚገኝ ጣፋጭ ብስኩት መደብር ሻይ ቡና በመጠጣት ይዝናናሉ። ከወጣቶቹ አንዱ ሴኔጋልን ከሁለት ዓመት በፊት ትቶ ወደ ስፓኝ የተሰደደው ሞዱ እንዳዬ ይገኝበታል። እኔና ሌሎች ሰዎች ከሴኔጋል ወደ ቴነሪፌ ደሴት የተነሳ ነው በጀልባ ነው። ጉዞው 10 ቀናት ፈጅቶብናል። በጣም ከባድና አደገኛ በመሆኑ በሕይወት ተርፎ እዚህ ደርሳለሁ ያላል ነበርም። ተሳፋሪዎች ይዘውት የነበረውን የመጠጥ ውሃ ጨርሰዋል። ስቃይም አለበት። ሆኖም አሰቡበት በመድረሳቸው እግዚአብሔር ይመስገን ነው ያለው እንዳዬ። ሌላው የእንዳዬ እግር ኳስ ቡድን አባል በሽር አልዳርፍ ይባላል። ጀረስ ከደረሰ ገና 2ኛ ወሩ ነው። እርሱም በስፓኝ ቋንቋ እንዲህ ነበር ያለው። ገና እግሬ የስፓኝን ምድር እንደረገጠ የጠየቅሁት አገሬ እግር ኳስ ተጫዋች መሆኔን ገልጬ እዚህ የምጫወትበት ቲም ካለ እንዲያስተዋውቁኝ ነው። ከዚያም ለሁለት ሳምንት አከታትሎ ወደ ጀረዝ እግር ኳስ ክለብ ቢሄድና ቢጠይቅ አሰልጣኙ ሊቀበለው እንዳልቻለ፣ ምክንያቱ ደግሞ አስፈላጊውን የስደተኞች ሰነድ ባለመያዙ መሆኑ ተነገረው። በመጨረሻም አሰልጣኙ ወደ አልማዳ አፍሪካ ሄጄ እንድጠይቅ መከረኝ ሲል ነው ያስረዳው። አልማዳ አፍሪካ ቲም የተመሠረተው ከሦስት ዓመታት በፊት ነው። በአንድ ፓርክ ውስጥ ስደተኞች እግር ኳስ ሲጫወቱ ያዩ የአካባቢው ነዋሪዎች ናቸው ቲሙን የመሠረቱት። ተጫዋቾቹ አልፎ አልፎ ሜዳው ላይ ሲነታረኩ በማስተዋላቸውም አሌሃንድሮ ቤኒቴዝ የተባሉ ዳኛ ወይም አጫዋች መደቡላቸው። ቤኒቴዝ በቅርብ ይከታተሉ ነበርና በጣም ድንቅ ችሎታ ያላቸው ተጫዋቾች እንዳሉባቸው ተገነዘቡ። በመሆኑም ቲም አቋቋሙና የስፓኝ እግር ኳስ ሊጎች ውስጥ ገብቶ እንዲጫወቱ ለማግባባት ሞከሩ።
We started from nothing. We put in our own money. The problem is that every year we have
ከምንም ተነስተን የራሳችንን ገንዘብ በማፍሰስ ነው ቲሙን ያቋቋም ነው። በየዓመቱ እንደገና ይኸው ተመሳሳይ ሂደት እስካሁን እንደቀጠለ ነው ያሉት። ቤኔቴዝ ለአብዛኞቹ ፍልሰተኛ ተጫዋቾች እንደ ወላጅ አባት ሆነው ነው የተገኙት። ያላቸው የፕሬዝደንትነት ሚናም ከክለቡ በጣም ልቆ ይሄዳል።
Cuando terminan el partido no podemos dejarlo que se vuelvan ahí.
እነኚህን ወጣቶች ተመልሰው ወደ ቀድሞ ማለትም በየትራፊክ መብራቱ ላይ እቃ መሸጥና መኪና ማጠብ ስራቸው ልንመልሳቸው አይገባም። ከእግር ኳስ የበለጠ ሌላም ብዙ ነገር ያስፈልጋቸዋል። ከጎዳና ተዳዳሪነት ተላቀው የሚኖሩበት አፓርትመንት ያስፈልጋቸዋል። ቋንቋችንን ፈጥነው መማር እንዲችሉ ትምህርት ቤት መግባት አለባቸው። ህብረተሰቡን እንዲቀላቀሉ ማገዝና የተለያየ አገር ዜጎች በአንድነት መኖር አዎንታዊ እንጂ አሉታዊ ነገር እንደሌለው ማሳየት መቻል አለብን ነው ያሉት ቤኒቴዝ። እንደሚታወቀው ግን ፍልሰተኞች የጥገኝነት መብትና ለመኖር የሚያስችላቸው ትክክለኛ ህጋዊ ሰነድ ለማግኘት ዓመታት ያስፈልጋቸዋል። ቋሚ ሥራ የማግኘት እድሉማ የሚታሰብ እንኳ አይደለም፣ አይቻልም ብሎ ማለፉ ይቀላል። በሽራል ዳልፍ የክለቡ ድጋፍ ቢኖረውም ሰነድ የማግኘት ሂደቱ ከባድ ሆኖ አግኝቶታል።
አንተ
የቀደመ አስተሳሰቡ በስፔን ህይወቱ የተሻለ እንደሚሆን ነበር። ያለ ስራ ግን ኑሮ በጣም አስቸጋሪና ከባድ ነው ያለው። የአልማዳ አፍሪካ ደጋፊዎች በየዓመቱ ስፔን ከሚደርሱ በአስር ሺዎች ከሚገመቱ ፍልሰተኞች በጣት እንኳ የሚቆጠሩ አይደሉም፣ ትንሽ ናቸው። ሜዳው ላይ አሁን ቲሙ የተቻለውን ሁሉ እያደረገ ነው። ትልቁ ፈተናው ግን ይህን የእግር ኳስ ቤተሰብ ወደፊት ለማራመድ የሚያስፈልገውን ገንዘብ ማግኘቱ ላይ ነው።
ሙዚቃው ጀምራል።
ስንብት ከሆነ
ስንብት መሆኑን ሊያስተዋውቅ
መሐመድ አህመድ
ግሩም ዜማው እንሰናበታለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች የጀመረውን ምሽቱ ያዘውን በዚህ ላይ ያበቃ።
ያስተናገድናችሁ አዲሱ አበበና
አሉላ ከበደንን።
ትግርኛ ፕሮግራም ይቀጥላል ከመሐሙድ እንቺ ልቤ እኮ ነው በኋላ።
መልካም ምሽት እንቺ ልቤ እኮ ነው ምንጭ ሁያ
I'm